ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምን አመሻችሁ። የእሁድ ጥቅምት 21 2008 ዓመተ ምህረት የመስታወት ዝግጅታችንን ይዘን ቀርበናል። አዘጋጅና አቅራቢዎቹ ሄኖክ ሰማእግዜርና
ቆንጂት ታዬ ነን። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችን ይከፈታል። ዛሬ በመስታወት ወጣት ሙዚቀኛና የዩኒሴፍ በጎ ፈቃደኛ አምባሳደር የሆነች እናስተዋውቃችኋለን።
ያለ እድ ጋብቻ ፕሮጀክቱን ከልጆች ጋር ተገናኝቻለሁ። ታሪካቸውን ሰምቻለሁ። 14 ዓመት እድሜ ላይ የተጋቡት ታሪካቸው በጣም ያሳዝናል እና ሞር እንድሰራ ያደርገኛል።
የኖርዌይ ኗሪዋ የ19 ዓመት ወጣት አቢሰሎም መለሰ ናት። በዋሽንግተን ዲሲ ደግሞ የተሰናዳ ዓለም አቀፍ ሽልማት አንድ ኢትዮጵያዊ የአካል ጉዳተኞች አገልጋይን እውቅና ሰጥቷል።
ስራዬ ወገኖቼ የአካል ጉዳተኞች እንዲበረቱና ራሳቸውን እንዲችሉ ማገዝ ነው።
የመቶ አለቃ በቀለ ጎንፋ ዛሬ ከወጣት እስከ አንጋፋ ጉዳተኞችን ያግዛል። ሌላም እንግዳለችን።
ትንሽ የጥራትን በሚመለከት እንደተፈለገው መስራት አይቻልም። ወደ ዓለም አቀፋዊ ገበያ ስንገባ ጥራት ከሌሎቹ ሀገር ጋር እኩል መሆን አለበት። ጊዜን በሚመለከት በተቻለ አቅም በጊዜ ለማድረስ የምንጥርበትን ሲስተም እየፈለግን ነው።
ዮዲት ለገሰ በቅርቡ በአዲስ አበባ በተካሄደው የአፍሪካ የጨርቃጨርቅና የፋሽን ዓለም አቀፍ ኤግዚቢሽን ላይ የተካፈለች የሀገር ባህል ጥበብ ድርጅት መሪ ነች።
እነዚህን ይዘን ይሆናል አብረናችሁ የምናመሸው። ሙዚቃም ይኖረናል። ዳን ብራውን ፕሮግራማችንን እየመራ አብሮን ያመሻል። ወደ ዜና እንለፍ።
ዜናውን ማነብላችሁ አዳነች ፍስሐዬ ነኝ። አልሸባብ የተባለው የሶማሊያ ጽንፈኛ ቡድን ዛሬ ሞዋዲሾ በሚገኝ ሆቴል ላይ ለተፈጸመው ጥቃት ኃላፊነት ወስዷል። በፍንዳታው ቢያንስ 12 ሰዎች ተገድለዋል። የሆቴሉ ባለቤት፣ አንድ ወታደራዊ አዛዥ፣ ሁለት የምክር ቤት አባላትና አንድ ጋዜጠኛ ከሞቱት መካከል ናቸው። የሶማሊያ የጸጥታ ሚኒስትር አብድልራዛቅ ኦመር መሐመድ ለአሜሪካ ድምፅ ሬዲዮ በተናገሩት መሰረት ከአምስት እስከ ስድስት የሚሆኑ ሁለት መኪኖችን የተጠቀሙ የአልሸባብ አማጽያን ሰሐፊ በተባለ ሆቴል ላይ ጥቃት አደረሱ። ሁሉም አማጽያን በጸጥታ ኃይሎች እንደተገደሉም ባለሥልጣኑ ገልጸዋል። አማጽያኑ ማለዳ ሆቴል በራፍ ላይ መኪና ውስጥ የነበሩትን ቦምቦች ካፈነዱ በኋላ ታጣቂዎች በሆቴሉ ላይ ወረራ እንዳካሄዱ ባለሥልጣኖች ጠቁመዋል። ሆቴሉ የመንግሥት ባለሥልጣኖችና የንግድ ተቋማት ኃላፊዎች የሚያዘወትሩት እንደሆነ ተገልጿል። ሆቴሉ ውስጥ ከባድ ተኩስ እንደነበር እማኞች ተናግረዋል። እስማኤል ኑር የተባሉ የፖሊስ ጽሕፈት ቤት ባለሥልጣን ፖሊሶች በሆቴሉ ግድግዳ ጀርባ ላይ መሳላል በማቅረብ በርካታ የመንግሥት ባለሥልጣኖችን ከሞት አትርፈዋል ሲሉ ለሮይተርስ የዜና አገልግሎት ገልጸዋል። በሆቴሉ ሕንፃ ውስጥ የተደበቁ ሰራተኞች፣ የቆሰሉ ሰዎችና የመንግሥት ባለሥልጣኖች እንዳሉ በስልክ መረጃ ማስተላለፋቸውንም እስማኤል ኑር ተናግረዋል። የቱርክ ሕዝብ በአምስት ወራት ውስጥ ለሁለተኛ ጊዜ በአዲስ የምክር ቤት ምርጫ ድምፅ ሲሰጥ ውሏል። የዛሬው ምርጫ ገዢው ፓርቲ የብዙሃንነት ቦታውን ያስመልስ እንደሆነ ይለያል። በአሁኑ ወቅት ወደ ግማሽ የሚጠጋ የምርጫ ውጤት የተቆጠረ ሲሆን እስካሁን ባለው ጊዜ ገዢው ፓርቲ ብልጫ እያሳየ ነው። የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን አዲስ ምርጫ እንዲካሄድ ጥሪ ያደረጉት የፍትህና የልማት ፓርቲ የተባለው ድርጅታቸው በ13 ዓመታት ውስጥ ለመጀመሪያ ጊዜ በብሔራዊ ሸንጎ የነበረውን የብዙሃንነት ቦታን ካጣ በኋላ ነው። ጠቅላይ ሚኒስትር አህመት ዳቪቶግሉ በምክር ቤቱ ከተወከሉት ሶስት ተቃዋሚ ፓርቲዎች ጋር የጥምረት መንግስት ለመመስረት ባለመቻላቸውም ጭምር ነው። በሀገሪቱ ድጋሚ ምርጫ በመካሄድ ላይ ያለው የሀገሪቱ ኢኮኖሚ በተዳከመበትና በመንግስትና በኩርዲስታን ሰራተኞች ፓርቲ መካከል ግጭት ባገረሸበት ወቅት ነው። በሀገሪቱ እንዳይንቀሳቀስ የታገደው የሰራተኞች ፓርቲ የራስ ገዝ ስርዓት ለመመስረት የረጅም ጊዜ ትግል ሲያካሄድ ቆይቷል። አሸባሪ ጥቃቶችንም ይፈጽማል። ግብጽ ውስጥ የተከሰከሰው የሩሲያ አይሮፕላን አየር ላይ እንዳለ መበታተኑን አንድ የኤቪዬሽን ባለሥልጣን ገልጸዋል። ሜትሮጀት የተባለው 224 ሰዎችን አሳፍሮ የነበረው አይሮፕላን ሲናይ ባህረ ገብ መሬት ላይ ከራዳር እንደጠፋ ተገልጿል። ተሳፋሪዎቹ ከሞላ ጎደል ሁሉም ሻርም አልሼክ ከተባለው የግብጽ መዝናኛ ቦታ ወደ ሴንት ፒተርስበርግ ይመለሱ የነበሩ ሩሲያውያን አገር ጎብኚዎች ናቸው። ሶስት ኡክራይናውያንም ከሞቱት መሃል ናቸው። የመድን ሰራተኞች ቢያንስ 129 አስከሬኖችን አግኝተዋል። የበረራውን ሂደትና የፓይለቱን ንግግር የሚመዘግቡት ጥቁር ሳጥኖች በመባል የሚታወቁት መሳሪያዎችም ተገኝተዋል። የሩሲያ መርማሪዎች ቡድን አባል ቪክተር ሶርቾንኮ አይሮፕላኑ የወደቀበትን ቦታ ከተመለከቱ በኋላ ለኤ321 የተባለው አይሮፕላን ስብርባሪዎች በሰፊ አካባቢ ላይ ተበታትነዋል ማለታቸውን ካይሮ ያለው ሪያ ኖቮስቲ የተባለው የዜና አገልግሎት ዘግቧል። እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተሳሰሩ አማጽያን ጀት አይሮፕላኑን ተኩሰን ጥለናል ይላሉ። ይሁንና አማጽያኑ በ9100 ሜትር ርቀት ይበር የነበረውን አይሮፕላን ለመምታት የሚያስችል መሳሪያ የላቸውም ሲሉ የኤቪዬሽንና ወታደራዊ ጠበብት አስገንዝበዋል። ሩሲያ ዛሬ በአይሮፕላኑ አደጋ ለሞቱ ዜጎቿ የሐዘን ቀን አውጃለች። የደቡብ ኮሪያ፣ የቻይናና የጃፓን መሪዎች ለአስርተ ዓመታት ያህል የዘለቀው ጠብንና ቂም በቀልን ወደ ጎን ትተው ዓመታዊ ስብሰባቸውን ለመቀጠል ተስማምተዋል። የደቡብ ኮሪያ ፕሬዚደንት ፓርክ ጊንሄ የጃፓኑን ጠቅላይ ሚኒስትር ሺንዞ አቤንና የቻይናውን ጠቅላይ ሚኒስትር ሊ ኬኪያንግን ዛሬ በሰውል ተቀብለው አስተናግደዋል። ሶስቱን ሀገራት ያቀያየመው በ20ኛው ምዕተ ዓመት የመጀመሪያው ዓመታት ላይ ሀገራቸው በኮሪያ ባህረ ገብ መሬት ላይ የፈጸመችውን አስከፊ የቅኝ ግዛት ተግባር የጃፓኑ መሪ የመቀበል ዝንባሌ ባለማሳየታቸው ነው። በተለይም የኮሪያ ሴቶች የጃፓን ወታደሮችን በወሲብ ባርነት እንዲያገለግሉ መደረጉንና በምስራቅ ቻይና ባህር ላይ ያሉ ደሴቶችን አስመልክቶ በቶኪዮና በጃፓን መካከል የከረረ የግዛት ይገባኛል ጠብን ያካተቱ ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት የሚተላለፈው የእሁድ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ። የመስታወት ፕሮግራም አዘጋጅና አቅራቢዎች ሄኖክ ሰማእግዜርና
ቆንጂት ታዬ ነን። በመግቢያው ላይ ቀንጨብ ቀንጨብ አድርገን እንዳሰማናችሁ ሶስት እንግዶች ይኖሩናል ዛሬ።
ተማሪ ቀዳሚዋ፣ ሙዚቀኛ፣ የዩኒሴፍ የበጎ ፈቃድ አምባሳደር የሆነች የኖርዌይ ነዋሪ ወጣት ነች። ቀዳሚዋ ለመሰሎቹ የአካል ጉዳተኞች በሚሰጠው አገልግሎት በዓለም አቀፍ ሽልማትና እውቅና ያገኘ እንግዳም ይዘናል።
ሰሞኑም በአዲስ አበባ በተካሄደው ዓለም አቀፍ የአፍሪካ ፋሽን ኤግዚቢሽን ላይ የአገር ባህል ዕደ ጥበብ ድርጅት ወክላ የተካፈለች ወጣትም አለችን።
ሙዚቃዎችም አሰናድተናል። እስከ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ዳን ብራውን ዝግጅታችን ይመራል። መልካም ምሽት።
ነገርና ገመድ ሲከራ ያምርበት አስኪ ተወታርጊው መላ እንዲገኝለ እንደ እግዜር ሰላምታ እንደማይሰለቸው ሰላሰት የው አመልሽ የሚመቸው ሰላ በይልኝ ሰላ ሰላ በይልኝ ሰላ የኔ ወለ Salaam, 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 salaam,
salim mnyote zangichu madmakishnabat sakena mabachu das masakerji malkish kadanya pit menas likenye pitara sufit yehau tamaralish kaku yochish balai salab maletish patash raktabai atababai uma kuno taito patan anda chikagaru manta marto
ቆንጆታዬ ሰላ ብለናል። እዚህ ስቱዲዮ ራሱ እኛ ራሳችን
ሰላበይ ጃኪ ጎሴ ሄኖክና ፕሮዲውሰሮቹ ዳምብራውንና
ዳምብራውንማ አየሽው አይደለም ሲያስነካውስ ክስተው
ናቸው። የዛሬ የስፖርት እንቅስቃሴዎቻችሁን ተወጣጣችኋል ጂም ሄደ ያስፈልጋችሁ።
መልካም እንግዲህ ወደ መጀመሪያው እንግዳችን እንሻገር። አስቀድመን ገልጸናል በኖርዌይ ኗሪ ነች። የሁለተኛ ደረጃ ትምህርቷን ማጠናቀቃለች። ሙዚቃም ትጫወታለች። አማርኛም እንግሊዝኛም በደንብ አርጋ ነው የምትናገረው።
ኖርዌይ ውስጥ በተካሄደ የሙዚቃ ተሰጥኦ ውድድር ተካፍላም ምርጥ 10 የተባሉት ደረጃ የደረሰች
ያልተቻለች
ሙዚቃዋን እንተማላታለን ቀስ ብለን።
እሺ።
በአሁን ወቅት ደግሞ ይቺ ወጣት የዩኒሴፍ የበጎ ፈቃድ አምባሳደር ነች በኢትዮጵያም በሌሎችም ሀገሮች። ይህንን ተልእኮ እንዴት ልትወስድ ቻለች? ለአዲስ አበባው ዘጋቢያችን ለንጉሴ አክሊሉ አጫውታዋለች።
ቆንጅትና ሄኖክ እንደምን ሰነበታችሁ? ዛሬ የመስተዋት ፕሮግራም ቤተኛ ለመሆን መጥቻለሁ። ቤት ለምወሳ በሉኝ። እንግዳዬ አቤሎን መለሰ ትባላለች። ኗሪነቷ ኖርዌይ ሲሆን ከወላጆቿ ጋራ በቅርቡ ወደ ኢትዮጵያ መጣ የወራት ቆይታ አድርጋለች። የ19 ዓመቷ አቤሎን ኢትዮጵያን ጨምሮ በተለያዩ ሀገራት የዩኒሴፍ የበጎ ፈቃድ አምባሳደር ናት። ስለ ተልእኮዋ አጫውታኛለች።
19 ዓመቴ ነኝ። ሃይ ስኩል ግራጁዌት አድርጌያለሁ። አሁን በዩኒሴፍ ስራ እንድሰራ አንድ አመት ብሬክ ወስጃለሁ። ከዛ በኋላ ወደ ትምህርት ቤት እቀጥላለሁ።
አቤሎን ምንድን ነው በዩኒሴፍ የተመረጥሽው? አምስት ሰርቪስ ስራ ምንድን ነው? ሲያብራሪ ሰፋርገሽ።
እሺ፣ ከመጀመሪያው ከትንሽ ሆኜ ኢትዮጵያ መጣ ነበር ከቤተሰብ ጋር። ስመጣ ብዙ ነገር አይ ነበር። የኖርዌይ living standard በጣም ይለያያል ከኢትዮጵያ እንደምታውቁት። አንደኛ ናቸው በሃይሊ እና እዚህ ስመጣ ብዙ ጥያቄ ራስ ቤተሰብና እንደዚህ ጠይቅ ነበር። ሳደግም በቃ ሁሌ ሀሳቡ ከአይምሮ አይጠፋም እና ትንሽ ሆኜ መዘመር ነበርኩ ቤተክርስቲያን ውስጥ ከዘሮ መጣ ነበር እና ካደግኩም በኋላ በ12 ዓመቴ ላይ በሙዚቃ መጽሐፍ ግጥምና ዜማ ጻፍ ነበር ራሴ እና በ14 ዓመቴ ላይ አንድ ኮምፒቲሽን ውስጥ ተሳተፌ ነበር። በሴቶች መጣም ዘፈን ሰርቼ ነበር እና በ18 ዓመቴ ላይ ኖርዌጂን ጋት ታለንት ሾው የሚባል ተሳተፌ ነበር። እሱ ላስት ይር ማለት ነው በ2014 ከ1500 ተሳታፊዎች ነበሩ። እስከ 10ኛ ደርሼ ነበር። በጣም ደስ ይል ነበር። ከዛ በኋላ ሙዚቃም እንደዚህ ተስተታወቀ በሀገር ውስጥና በዓለም ውስጥ። አጋጣሚ አንድ የትልቅ ድርጅት የእርዳታ ድርጅት ሰው የነበር ያየው ቪዲዮን ጠይቅ ኮንታክት አደረገን። አንድ ግንኙነት ፈጠረን እና ገንዘብ ለማሰባሰብ ለእናቶች የእናቶች ሲቹዌሽን ያለው እዚህ አፍሪካ ውስጥ ለኢትዮጵያና ለማላዊ ገንዘብ ለማሰባሰብ ነበር እና አንዲት አማርኛ ዘፈን መስራት ትቻለች ስለ እናቶች ጠይቆኝ ነበር። በሁለት ሳምንት መስራት ትቻለች ጠይቀኝ። ምን ችግር ያለው አልኩት። ወላጅ እናት አለው እንበላት የሚባል ዘፈን ወላጅ እናት አለው እንበላት የሚባል ዘፈን ነው። ዘፈኑ ስለ በወሊድ ምክንያት የሚያጋጥማቸው መሞት በሱ ቲም ነው ዘፈኑን የሰራው። ከዛ በኋላ
ዘፈን ታዲያ አድማጮች
ወላጅና አለው እንበላት
ወደ አክስትሽ ወደ ነጻነት መለሰም ይሄዳል
አላቀን ከዛ በኋላ የዘፈን ከአንድ ሺ አራት መቶ ሰው መጥቶ ነበር ኮንሰርቱ ላይ። ያኔ ለማሰባሰብ ቀን ሰባት ነበረ ላስት ይር። ያኔ ቪዲዮ ተቀርጦ ነበር። ከዛ በኋላ ኢንተርኔት ላይ ወጣ ዞረ ሁሉ ዓለም። አጋጣሚ አንድች ከዩኒሴፍ ኢትዮጵያ ወሰን የምትባል ኮንታክት አደረገች እና ከዛ በኋላ ተገናኝተን ሚቲንግ ኖረን እንደዚህ ላስት ይር ኖቨምበር ላይ መጥቼ ኮንትራክት ማሰን የዩኒሴፍ አምባሳደር ጉድዊል አምባሳደር አድርጎኝ
ከእሷ ጋር ተገናኛችሁ። ባለፈው ዳር ወር መጣች እና ተወያይታችሁ የዩኒሴፍ አምባሳደር አድርጎ
የዩኒሴፍ ጉድዊል አምባሳደር
እና የመቼ ነው የሆነው?
ኖቬምበር 21 ላይ
2014
እና አሁን በቃ የምሰራው ስራ ያለ እድሜ ጋብቻ ሰው እንዲነቃቃ ሙዚቃ ሰራለሁ። ሰርቻለሁ የዓለማችን ጌዝ የሚባልም በዲሬክቲቭ በዲፍረንት አይነት ሶሻል ሚዲያ ሪሊዝ አድርጊያለሁ እና በሙዚቃ ነው ቅዝቀዛ ያለማድረግ መፈለጋ።
እንዴት አመቻችተውልሻል ታዲያ? በየቦታው እየሄድሽ ነው? ከማህበራቱ ጋር ተገናኝተሻል? ግንኙነቱ ተፈጥሯል? እዚህ ልቆይ ነው ማለት ነው? ይሄን አመት
እመላለሳለሁ እዚህ ለመቆየት አይደለም ግን አሁን ሁለት ወር እዚህ ቆይቻለሁ። ባህር ዳር ሄጃለሁ ለፊልድ ትሪፕ የሚባል ከዩኒሴፍ ጋር እነዚህ የኤንድ ኦፍ ቻይልድ ማሪጅ ፕሮጀክት የሚሰሩ ያለ እድሜ ጋብቻ ፕሮጀክቱን ለማየት አሳዩን። ከልጆች ጋር ተገናኝቻለሁ፣ የታሪካቸውን ሰምቻለሁ። 14 አመት እድሜ ላይ የተጋቡት ታሪካቸው በጣም ያሳዝናል እና ግን በጣም ራሴን እኔን ሞቲቬት የሚያደርገኝ ነገር ነው በማየቴ በጣም ሞር እንድሰራ ያደርገኛል። እናም አሁንም ጎንደር ሄጄ ነው መጀመሪያ 4 ሳምንት በፊት ህንድ አገር ሄጄ ነበር። የህንድ መንግስት አንድ ኮንፈረንስ ነበራቸው በእናቶች ወሊድ ምክንያት። እዛም ዘፈን ነው ወላጅ እናት የሚባል ዘፈኑን አቅርበ ነበር። አሁንም 2 ሳምንት ሲል ጎንደር ሄጀ ነበር። ሩጫ ነበር፣ የታላቅ ሩጫ። እዛ ታላቅ ሩጫው በሴቶች ያለ እድሜ ጋብቻ ለማቆም ነው የነሱ ፕሮጀክት የነበረው የሩጫው ና ያኔም ይሄ የዓለማችን ጌጥ የሚባለው ዘፈን ስለ ሴቶች መብት እዛም
አቅርቤ
የዓለማችን ጌጥ ልዩ ውብ አበባ የነገ ሰዎች ሴቶች ናቸው እና በፍቅር ይኖሩ ተሟልቶ ኖራቸው ያሰቡት እንዲሳካ እንሆን ተስፋቸው ይባላል። የዓለማችን ጌጥ ውበ በባ የነገፈሮች ሴቶች ናቸውና በፍቅር ይኖሩ ተሟልቶ ኑራቸው ያሰቡት እንዲሳካ እንሁን ተስፋቸው።
ግሩም ነው፣ ግሩም ነው።
25 years ago, the world made a promise to its children that we would do everything in our power to protect them, that we would never, ever disappoint them. So here I stand, giving and being the voice for them. If we ain't the one that is awake, then who gonna be the one who get that cake? How we gonna share? How we gonna be to let these innocent kids be afraid? I refuse to be part of that mistake. I just refuse to be fake.
This song is dedicated to all the mothers all over the world. Yeah. There is a fact that we never think about. Who brought us to the side? Who made us who we are? Wait, let's look from the start. It is our mother. Oh yes, the strongest of them all. You see a mother's wishes to see her baby grow, but some unfortunate have to let it go. Losing the child must be the hardest thing. I know we had to help our mothers out. Things are getting out of control. Cause when I Alejandra, to hold the baby in her arms. She still wishes, fighting it alone, and she gets the bad news, suddenly her baby gone. Man, this thing is too sad. What are we supposed to do? What are we supposed to do? Unless we try best to make our dreams come true. Unless we try best to make our dreams come true. Cause even if we on the other side of the world, we have to be loud and clear. Cause if we fail, no one will dare. There will be no change next year. Yeah. Cause even if we on the other side of the world, we got to be loud and clear. Cause if we fail, no one will dare. There will be no change next year. Yeah. Well,
ይሄን ሲሰማ
ጎንደር አክቹሊ በጣም ደስ ይላል። ብዙ ሰው ነበር በቆንጆ ሁኔታ ነው። አዎ በጣም ደስ ይላል ነበር።
ይሄ ነገር ባህር ዳር
አክቹሊ ባህር ዳር ሴት ፊልሺፕ ምክንያት ነው የሄድኩት እና ኮንሰርት አልነበረኝ የሚያንድ ጊዜ። አዎ ግን እንደገና እሱም በጣም ደስ ይላል ነበር። ሆነ ወደፊትም አሁን ወደ ሜክሲኮ እሄዳለሁ። እዛም አለ ትልቅ ኮንፈረንስ። እዛም እነዚህ ዘፈኖችም አሳያለሁ ለትልቅ ሄልፒንግ ኦርጋኒዜሽን።
እንግዲህ አምባሳደር ሆነሽ እንግዲህ ዓለምን እየዞርሽ ነው ማለት ነው። ሀገርሽ ላይ ኢትዮጵያ ላይስ እንደው እንዴት ነው? እዚህ ከማጋር ቢሮሽ ከማጋር ነው ግንኙነትሽ? ማን ነው እንዲህ አይነቱ ስራ ላይ ሰማሪ የሚያደርግሽ? እዚህ ስትመጪ ግንኙነትሽ እንዴት ነው?
አሁን ነው ማለት ከኖሬ ስለመጣሁ ብዙ አይነት ኮንታክት የለኝም። ግን አሁን በዩኒሴፍ መካከል ብዙ ኦፖርቹኒቲስ እየተሰጠኝ ነው። ወደፊትም አንድ ፕሮጀክት ላይ ያሰብኩ ነው መስራት። ብዙ እመላለሳለሁ ወደፊት እዚህ ኢትዮጵያ የመጣው።
እንግዲህ ኢትዮጵያውያን በመላው ዓለም አሉ። እዚህ ኢትዮጵያ ውስጥም የአሜሪካ ድምፅ ሬዲዮ ቪኦኤ ደግሞ በዓለም አቀፍ ደረጃ የሚደመጥ ነው። ምን እንዲያደርጉልሽ ነው ኢትዮጵያውያን ወገኖችሽ የምትፈልጊው? ትብብራቸውን በምን አይነት መልክ እንዲያሳዩሽ ነው?
መጀመሪያ ይህን አሁን የኔ ፎከስ ላይ በልጆች ነው፣ በእናቶች በችልድረንስ ራይት። እና እኔ የምመኘው ሁሉም ራይት አላቸው፣ መብት አላቸው፣ ትምህርት ቤት ለመግባት ለመማር፣ ሄልቲ ኑሮ እንዲኖራቸው ሲወልዱም ልጆቻቸው በደንብ ራይት ዌይ ሄልፕ እንዲሰጣቸው እመኛለሁ። እና አሁን ለእኔ በቃ ልብን በጣም የነካው አሁን በእኔ እድሜ ያሉት ሴቶች ትምህርት ቤት መሄድ ያለባቸው ወይ መማር ያለባቸው ልጅ ራሳቸው ሆኖ ልጅ ያሳድጉ በጣም ስሜትን ነክቷል። እና እሱን በሰው አስተሳሰብ ነው መቀየር ያለበት የኮሚኒቲው። እና እሱ እንዲቀየር እና ሰው ሞር እንዲነቃቃ ሆፕ አደርጋለሁ።
እነሱ ራሳቸው ልጆች ነው፣ ልጅ ወልዶ ያሳድጋሉ።
ልጆችም
ቃቃ በመጫወቻቸው ሰዓት ወልደ
ወላጆችም በጣም ኢምፖርታንት ነው ልጆቻቸውን በዛ መንገድ እንዲሄዱ።
ነጻነት መለሰ ዝምድናቸውን
ትላቀ ነጻነት መለሰ አክስቴ ናት፣ የአባቴ እህት ናት። እሷም እንደምታውቀው ዘፋኝ ናት። በቤተሰብ ላይ አክቹሊ ብዙ ሙዚቃ በጣም ትልቅ ሮል ይጫወታል። ይወደዳል።
ሌላንድነትም የሚሞክራለ ቤተሰቡ?
አባቴ ይሞክር ነበር በፊት፣ አሁንም እያገዘኝ ነው። አሁን እነዚህ ወላጅ እናት የዓለማችን ጌጥ አክቹሊ እሱ ነው ይጽፍልኝ፣ የአማርኛው ፓርት ማለት ነው። ለነጻነትም አንድ ግጥም ሰርቶላታል። በዚህ ፌስትሮ ሰርቶላታል። በጣም ጎበዝ ነው። እህቴም ወንድሞቼም በሙዚቃ ዓለም ላይ ብዙ ይጫወታሉ። እህቴ ዲጄ ናት። ወንድሜ የራሱ ባንድ አለው። ያ እሱ በቤተሰቡ ላይ ሙዚቃ ደስ ይላል። አንድ ባንድ ነው።
በጣም ደስ ይላል። እንግዲህ ሁሉን ነገር በደንብ አድርገሽ ገልጸሽልናል። እንደው ምናልባት በዚህ አጋጣሚ አንቺ እንደው የምትዩ ነገር የምታስተላልፊው መልእክት ካለ የአንቺን ሀሳብ እንቀበል።
በቃ እንዳልኩት ሁሉ ዓለም ሰው ሴቶች፣ ልጆች፣ ወንዶች ምንም ቢሆንም መብታቸው እንዲያውቁ ድሪም ያደርጉትን እንዲሳካላቸው ሆፕ አደርጋለሁ። ፖስብልም ነው እና ይቻላል። እነሱ ነው የምመኘው። እኔም እሰራለሁ ወደፊት በሙዚቃይን ለማናቃቃት በደንብ እሰራለሁ። ለአገሬን በጣም ነው የምወደው። ባህሌን፣ ሃይማኖቴን ሁሉን እናቴን አባቴን ማመስገን እፈልጋለሁ። ይሄን ስላስተማርን ቋንቋዬም ማመሰግን እፈልጋለሁ።
ስልማቸውን የሚጠረሻው
እሺ፣ ሂሮት ከበደ እናቴና በጣም ማመሰግን እፈልጋለሁ። እሷ የኔ ቢግስት ሮል ሞዴል ናት። አባቴንም በጣም ማመሰግን እፈልጋለሁ፣ ቋንቋዬን ስላስተማረኝ፣ ሃይማኖቴን ባህሌን ሁሉ ስላስተማሩኝ በጣም አቶ ሰለሞን መለሰ ማመሰግን እፈልጋለሁ።
አንቺ እንግዲህ እንደነገርሽኝ ወደኋላ የሁለተኛ ደረጃ ትምህርትሽን ጨርሰሽ ነው አሁን ወደ ኮሌጅ ከመግባትሽ በፊት ነው ምን መሆን?
አክቹዋሊ አሁን በአንድ አመቴ ብሬክ ፋይንድ አውት ለማድረግ እፈልጋለሁ። ትንሽ ተምታታብኛል በሙዚቃ አይና በዩኒቨርስ ስራ እና እንደዚህ ፋይንድ አውት ለማድረግ።
አቤሎን በጣም የምትመሰገን ነች። በተለይም ደግሞ ቋንቋዋን ለማወቅ የሀገሯን ቋንቋ የነበራት ፍላጎት የተወለደችው ኖርዌይ ሆኖ አማርኛ የዋቀላትፋ ትናገራለች። ተልኳ ሁሉ የተሳካ እንዲሆን እንመኛለን። ወላጆችም ልጃቸውን ለዚህ በማብቃታቸው ለሌሎች አርአያ ሆነዋልና ሊመሰገኑ ይገባል። አበቃ።
Made a promise to our children that we would do everything in our power to protect them, that we would never ever disappoint them. So here I stand giving and being the voice for them. If we ain't the one that is awake, then who gonna be the one who get that cake? How we gonna share? How we gonna bear to let these innocent kids be afraid? I refuse to be part of that mistake. I just refuse to be fake. We need to promote their rights, learn them to fight for themselves, cause they deserve to learn, they deserve to grow, yeah, and most of all they deserve to know. Child protection, education, cause knowledge is the key from probation. Gotta come together, gotta help them out. Let's show them love, let's show them what life's about.
Y'all imagine get, do you live up ever? When I get free, watch, say touch not your winner. Perfect, it in the world, tell me what I'm doing. Y'all say booty sucker.
The world is unfair, the world is unfair. It is a work in progress, but we are far from there. Our Ethiopian girls, we need to let them know that we got their back. We can't ignore the fact they need our help.
They need our help.
They need our help. I'm looking in the mirror thinking, okay, well, let me start by myself. Like MJ said, we are the world, we are their voice, they are our future. So this can't be a choice. Let's overcome the barriers and the bottlenecks. We losing one by one, thinking who the next. The land of love, that is us. So I believe that we can achieve the above. Let's make this happen. Let's make the world know we care about the future. Yeah. Let's make this happen. Let's make the world know we care about the future. Yeah.
Yeah. I'll imagine, yeah. Do you will ever? Can I get ready? Say touch not your winner. If it could be no room. Then what's on the right?
ከአሜሪካ ድምፅ ሬዲዮ የአማርኛው ዝግጅት በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው የመስታወት ፕሮግራም እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
የአንድ ኢትዮጵያዊ የአካል ጉዳተኛን የህይወት ጉዞና ስኬት ወደ ተመለከተ ዘገባ ይሆናል አሁን የምናልፈው።
የአካል ጉዳቱ መንፈሰ ጠንካራ፣ ለጉዳተኞች ደግሞ አጋዥ አለኝታ፣ ለጉዳት አልባውም አራያና ጥሩ ዜጋ እንዲሆን አዘጋጅቶታል ይላሉ በቀለ ጎንፋን በቅርቡ የሚያውቁት ሁሉ።
በቅርቡ ታዲያ በዋሽንግተን ዲሲ የተሰናዳ ዓለም አቀፍ ሽልማት ኢትዮጵያዊውን የአካል ጉዳተኞች የማህበረሰብ አገልጋይ እውቅና ሰጥቶታል። ሄኖክ ተከታዩን ዘገባ አሰናድቷል።
ከ38 ዓመታት በፊት ኢትዮጵያና ሶማሊያ መልካም ጉርብትናቸው ደፍርሶ ወደ ለየለት ጦርነት ገብተው ነበር። ኢትዮ ሶማሊያ ጦርነት በሰባዎቹ የሁለቱን ሀገሮች ህዝቦች ያመሰ፣ የበርካቶችን ሕይወት ያጠፋና እጅግ ብዙ ሰዎችን ለጉዳት ያጋለጠ ነበር።
ሰላም ግዴና በርታ ዳግም ምንም ትልና ለወገመታ
ወጣቱ ምክትል መቶ አለቃ በቀለ ጎንፋ በወታደራዊ ትምህርት ቤት በክብር የተመረቀውን በዚያ ወቅት ነበር። ወቅቱ የሰላም ጊዜ ስላልነበረ ብዙም ሳይቆይ ወደ ምስራቅ ኢትዮጵያ ዘመተ። በዘመቻው ወቅት የፈንጅ ጉዳት ደርሶበት አንድ እግሩን አጣ። በሕይወቱ ግን ብዙ መንገድ አገኘ፣ ብዙም ተጓዘ። ለዚህ ኢትዮጵያዊ የሕይወት ሥራዎች በዓለም ዙሪያ የተቀበሩ ፈንጂዎችን በማስወገድ የሚሠራው ማርሻል ሌጋሲ ኢንስቲትዩት እዚህ በዋሽንግተን ዲሲ የክብር ሽልማት ሰጥቶታል። አሜሪካዊው ዶክተር ኬን ሩተርፎርድ በአካል ጉዳተኞች ሥራው ከኢትዮጵያዊው በቀለ ጎንፋ ጋር በመብትና በተለያዩ አገልግሎቶች ዙሪያ ይተባበራል።
በሥራው የአካል ጉዳተኞች መብቶች ላይ ብቻ አይደለም የሚያተኩረው። በተለያዩ ድርጅቶች የቦርድ አባል ከመሆኑም ባሻገር ሦስት ግሩም ልጆችን አፍርቷል። ሁለቱ አዲስ አበባ ዩኒቨርሲቲ የኢንጂነሪንግ ተማሪዎች ናቸው። በቀለ ጎንፋም ከጉዳቱ በኋላ እዚያው አዲስ አበባ ዩኒቨርሲቲ ተምሯል።
በዋሽንግተን ዲሲ ማርሻል ሌጋሲ ኢንስቲትዩት ያደረገው የጥቁር ቶክሲዶ የጥቁር ከረባት የራት ግብዣ ለበቀለ ጎንፋ ብቻ ሳይሆን ወጣት አሜሪካውያንን፣ የፈንጂ አፈላላጊ ውሻዎችን ከሊባኖስ እስከ አፍጋኒስታን እንዲሁም የተለያዩ የአፍሪካ ሀገሮች ድረስ ሸልሟል፣ ለስራቸው አመስግኗል።
ስራዬ ወገኖቼ የአካል ጉዳተኞች እንዲበረቱና ራሳቸውን እንዲችሉ ማገዝ ነው።
ከሐረር የጦር አካዳሚ ወጣቶቹ በቀለ ጎንፋና የክፍል ጓደኛው ታደሰ አያሌው በክብር ሲመረቁ፣ ሁለቱ መኮንኖች አንዱ ሰሜን ሌላኛው ምስራቅ ኢትዮጵያ ዘመቱ። ሻምበል ታደሰ አያሌው ጓደኝነታቸውንና ዘመኑን እንዲህ ያስታውሳል።
መቶ አለቃ በቀለ ጎንፋን ለአለፉት 45 ዓመታት በቅርብ አውቀዋለሁ። ከሐረር ጦር አካዳሚ በ1968 ዓ.ም እንደተመረቅ ገነት ጦር ትምህርት ቤት ለተወሰነ ጊዜ አገልግለን ወደ ነበልባል ጠቅላይ መምሪያ ተዛወር። ነበልባል እሱ የአንድ ኃይል ወይም ሻለቃ ጦር አዛዥ ሆኖ ወደ ምስራቅ ሲዘምት እኔ ወደ ሰሜን ዘመትኩ። እኔ በቀላሉ ጉዳት ደርሶብኝ ከሰሜን ወደ አዲስ አበባ ስመለስ፣ እሱ ለአሁኑ ጉዳት መንስኤ የሆነው ከባድ ጉዳት ደርሶበት ወደ አዲስ አበባ ተመልሶ ከሰራዊቱ በአካል ጉዳተኝነት ከሰናበተ በኋላ አዲስ አበባ ዩኒቨርሲቲ ገብቶ በስታቲስቲክስ የመጀመሪያ ዲግሪውን አገኘ። ከዛም የአካል ጉዳተኝነቱ ምንም መሰናክል ሳይፈጥርበት በተለያዩ የኢትዮጵያ መስሪያ ቤቶች ካገለገለ በኋላ እዚህ አሜሪካን ሀገር በተቋቋመ ላንድ ማይን ሰርቫይቨርስ ኔትወርክ በተሰኘ ድርጅት ውስጥ የኢትዮጵያ ዳይሬክተር ሆኖ ለረዥም ጊዜ ሰርቷል። በዛው ሂደት ከ1000 የአካል ጉዳተኞች በላይ ድጋፍ እንዲያገኙ በማስተባበር በመምራት ከፍተኛ አገልግሎት ሰጥቷል። እንደ ጓደኛ ሳየው በአንድ ግንኙነት ለ45 ዓመታት ያህል በተከታታይ መቆየት ምን ያህል ጥሩ ጓደኛ እንደሆነ የሚያሳይ ነው። ለእኔ ብቻ ሳይሆን በሙሉ ለሰው ልጅ በጎ አሳቢ፣ ተቆርቋሪ፣ ወገኑን መርዳት የሚፈልግ ትልቅ ሰው መሆኑን መግለጽ እፈልጋለሁ።
የተቀበሩ ፈንጂዎች በጦርነት ጊዜ ብቻ ሳይሆን ሰላም ከሰፈነ ከበርካታ ዓመታት በኋላም ጉዳት ያደርሳሉ። ሕፃናት፣ ወጣት፣ ወንድ፣ ሴት፣ ሁሉንም የህብረተሰብ ክፍል ኑሮ ያውካሉ። በኢትዮጵያ የእርስ በርስ ጦርነት ወቅት አሁን ሀገሪቱን የሚያስተዳድረው የቀድሞ ህወሀት እንዲሁም የኤርትራ ነጻ አውጪ ተዋጊዎች በተለይ ከደርግ መንግስት ጋር ለዘመናት ሲዋጉ አብዛኛው ሰሜናዊ ኢትዮጵያና በተለይ የኤርትራ ግዛት የጸረ ሰው ፈንጂዎች ተቀብረውበታል። በሁለቱ ዓመታት የድንበር ጦርነት ወቅትም እንዲሁ በርካታ ፈንጂዎች ተቀብረዋል። በቀለ ጎንፋና አጋሮቹ ይህንን ሁኔታ ለመቀየር ይሰራሉ። የመስታወት እንግዳችን ይሆናል የመቶ አለቃ በቀለ ጎንፋ ከአዲስ አበባ በስልክ። የመቶ አለቃ፣ በቅድሚያ የወጣትነትህን ታሪክ ስለሆነ ያነሳሁት ከአድማጮቻችንም ላለማራቅ ስል ነው አንተ የምልህ። በቅድሚያ እንኳን ደስ ያለ።
ከነብሮ ደሳለን።
በእንግዲህ በኢትዮጵያ ምን ያህል በየት አካባቢዎች የተቀበሩ ፈንጂዎች አሉ የሚታወቅ ከሆነ በፈንጂዎችስ የሚደርሰው ጉዳት ምን ያህል ስፋት ያለው ነው?
እንግዲህ ፈንጂዎች የሚቀበሩት ጦርነት በተካሄደባቸው አካባቢዎች ናቸው ብዙ ጊዜ። አሁን እንግዲህ በእኛ ሀገር ሁኔታ እንደምታውቀው በሰሜኑ ክፍለ አካባቢ በተለይ በኢትዮጵያና ኤርትራ ጦርነት ጊዜ በርካታ ፈንጂዎች እንደተቀበሩ ነው። በተለይ ወደ 1 ኪሎ ሜትር የሚሸፍን ከሰሜኑ ምዕራብ ጀምሮ አፋርን ጨምሮ 1 ኪሎ ሜትር የሚሸፍን ፈንጂ እንደተቀበረ ነው ነገር የነበረው። ግን ዞሮ ዞሮ በአሁኑ ጊዜ እሱም እንደጸዳ ነው። ምናልባት በምስራቁ በሶማሌ ቦርደር አካባቢም እንደዚሁ እንግዲህ ያው በኢትዮጵያና ሶማሌ ከ30-40 ዓመት በፊት በነበረ ጦርነት ተካሄደው ጦርነት የተቀበሩ ይኖራሉ። እሱም ከሞላ ጎደል ብዙም ጸዳ እንደነበረና ምናልባት የተወሰነ አካባቢ ስቲል እንደሚታይ ነው እንግዲህ የምገምተው። ግን ፈንጂን እንግዲህ በዚህ ኤሪያ ብቻ መውሰን አይቻልም። ሰዎች ይዛቸው የሚንቀሳቀሱ አሉ። ወታደሮች የነበሩ ወደ ቤታቸው ሲሄዱ አንዳንድ አልፎ አልፎ ፈንጂን ይዘው ሊሄዱ ይችላሉ። እነሱ ናቸው በተለይ ሰው ላይ ሰላማዊ ዜጋ ላይም አደጋ ያደርሱ የነበሩት። በቦርደሩም አካባቢ እንግዲህ ሰዎች ከዛ አካባቢ ተፈናቀላሉ። ተፈናቅለው ወደዛ ለመመለስ እንግዲህ ግድ መስራት ነበረበት። የተከናወነ ይመስለኛል። የሚያደርሰው አደጋን በተመለከተ እንግዲህ በአብዛኛው ፈንጂዎች ተቀብረው ሲሄዱ ብዙዎች ቦታዎቻቸው የሚያውቁት ቀባሪዎች ብቻ ናቸው እና ሰዎች ሰላማዊ ሰዎች በሚንቀሳቀሱበት ጊዜ፣ ተማሪዎች ትምህርት ቤት በሚሄዱበት ጊዜ፣ ገበሬዎች በሚያርሱበት ጊዜ፣ እናቶች እህቶች ወደ ገበያ ወይም ጨሰበራ በሚሄዱበት ጊዜ እንዲህ አይነት አደጋ ሊያጋጥማቸው ይችላል። ምክንያቱም ሰላማዊ መሬት እየመሰላቸው ሲንቀሳቀሰው ሳይታወቅ ፈንጂ ድረቅ ለሚችሉ እዚያ መንስኤ እንግዲህ ጉዳት ይደርሳል እና የፈንጂ አደጋ ብዙ ነው። በየሰፈርም በአሁኑ ጊዜ እንደው አልፎ አልፎ አይብዛም እንጂ ሰዎች፣ ልጆች፣ ተማሪዎች፣ ህጻናት እንዲሁ ለማጫወቻ ያገኙትን ነገር እንደው እንትን ሲሉ ፈንጂ ሆነ አደጋ ሲያደርስ ይታያል።
እንግዲህ ከህይወት ተሞክሮ ተነስተ ከፈተናዎች እና ደግሞ አልፋቸዋል ፈተናዎቹንም እና ለወጣት አካል ጉዳተኞች የምታስተላልፈው መልእክት ካለ?
መሰረታዊ ነገሩ ፈንጂ ሰዎች ላይ የሚያደርሰው አደጋ በርካታ ነው። ቅድም እንደነገርኩ አይን ማጥፋት ይኖራል፣ እጅ እግር ማጣት ይኖራል እና በዚህም ጊዜ ሰዎች ተስፋ የመቁረጥ ሁኔታ ይታያል። በተለይ ወጣቶች ከምንም በላይ ተስፋ ለመቁረጥ አካል ማጣት ማለት ደግሞ የመጨረሻውም እንትን እንዳልሆነ እና በዚያም መኖር መስራት እንደሌላው እኩል ደረጃ መሆን እንደሚቻል ነው። ከዚያም በላይ ደግሞ ሌሎች ጉዳት አልባ የሆኑ እነዚህን ልጆች ሳያገሉ በትምህርት ቤትም በምኖሩበት አካባቢም በሚጫወቱበትም ዙሪያ እነዚህ ልጆች ሳያገሉ አካቶ አብሮ እንዲጫወቱ እንዲያጫውቷቸው አብሮም በአንድ መድረክ ሲማሩ እንደው በተለየ ሁኔታ እንዳገሏቸው ይሄ ነው የማስተላለፈው። ጉዳተኛውም ጉዳተኛ ሳይሰማው መንፈሰ ጠንካራ ሆኖ እንዲያርግ ነው ከምላ ጎደልና እኔ እንግዲህ በወጣትነቴ ነው እኔ የተጎዳሁትና ያው 38 ዓመት ሙሉ ሲኖር እንግዲህ ምንም የጎደለ የለም። የሞራል ጥንካሬ እስካለ ድረስ ይቻላል እና ይህን ነው እኛም እኔም ድርጅት እኔም ጭምር የምናደርገው።
በጣም ነው የማመሰግነው የመቶ አለቃ በቀለ ጎንፋ፣ በስራህ በምትሰራው ስራ ሁሉ መልካም እድል እንዲገጥምህ፣ አሁን ደግሞ ላገኘኸው እውቅናና ሽልማት እንኳን ደስ ያለህ ላለው በድጋሚ
አመሰግናለሁ።
Me ነኝ ከዛ ገር ስክር አገሬ 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 ባቺነ ማማሬ አለች ሜ ጦሪያዬ ስሞት ሜ ካብሬ ሳረች ሜ ጦሪያዬ ስሞት ሜ ካብሬ ስጋሽም በልቼ ወተትሽም ጠጥቼ ችግሬን ጥዬብሽ በላይሽ ላይ ነው
ወደ ሌላው እንግዳችን እናልፋለን። ለምሽቱ የመጨረሻው እንግዳችን ነው የምትሆነው። ዮዲት ለገሰ ትባላለች። በቅርቡ አዲስ አበባ ውስጥ ለሶስት ቀናት ስለተካሄደው የአፍሪካ የጥጥ የጨርቃጨርቅና የፋሽን ዓለም አቀፍ ስብሰባና ኤግዚቢሽን ዘገባ ስናቀርብ መቆየታችን ይታወሳል።
ከዝግጅቱ ተሳታፊዎች ጋር የተካሄዱ ውይይቶችንም አቅርበናል። በኤግዚቢሽኑ ከተካፈሉት ድርጅቶች መካከል አንዱ ሳባ ሀር ይባላል። የኢትዮጵያ የሀር ውጤቶችን ለገበያ የሚያቀርብ ድርጅት ነው።
ስለ ሀር አልባሳት ውጤቶች ስራ፣ በዓለም አቀፍ ገበያ የኢትዮጵያን የአገር ባህል እደ ጥበብ ውጤቶች ተወዳዳሪነት ማጎልበት ላይ ስለሚደቀኑ ችግሮች ዮዲት ለገሰ ለዘጋቢያችን መለስካቸው አመሃ አካፍለዋለች። እንሆ
ዮዲት ለገሰ ከሳባሀር የሽያጭ ኃላፊ ነኝ። ሳባሀር ውስጥ በዋነኝነት የምንሰራው የሀር ምርቶችን ነው። ሀር እዚሁ በእኛው ገበሬዎች ተመርቶ በእኛው ተሸምኖ በእኛው ተፈትሎ ሁሉ ነገር በእኛ ያለቀ ነገር ማለት ነው የምንሰራው። 70% ወደ ውጭ ነው የምንልከው።
የት ትልካላችሁ?
በብዛት የምንልከው ወደ አሜሪካን፣ ጣሊያን፣ ፈረንሳይ፣ ጀርመን፣ ካናዳ እንዲሁም አሁን ወደ ጃፓን እና ሳውዝ አፍሪካ እየላክን ነው። በአጠቃላይ ወደ 18 ሀገራት ነው እየላክን ያለ ነው።
የምርታችሁ ተፈላጊነት ከገበያው እድገት አኳያ ምን እንደሚመስል ይነግሩኛል?
ገበያው አሁን ጥሩ ነው ማለት ይቻላል። በተለይ በፍላጎት ስናየው በእኛ ድርጅት እንዲያውም ፍላጎቱን ማሟላት ትንሽ የሚያጥር አይነት ነገር ነው ከአቅም አንጻር ስናየው። ምክንያቱም ብዙ ሸማኔ ያስፈልገናል፣ ጥሬ እቃዎችም እንዲሁም ያስፈልገናል። እሱን ስናየው እንዲሁ ደግሞ ይሄ የእደ ጥበብ ስራዎች ብዙ ጊዜ በእጅ ሲሰራ ጊዜ ይወስዳል እና ከውጭው ጋር የእኛ እቃ ይዘን ወጥተን ከህንድ ከቻይና ከሚመጡ እቃዎች ጋር ነው የምንወዳደረው እና እኛ ጋር ያለው ፍጥነት ከሌላው ጋር ሲተያይ ትንሽ ወደኋላ ጎተት ያለና ትንሽ ጊዜ እንወስዳለን እኛ። ስለዚህ ማርኬቱ ላይ እሱ ትንሽ ያስቸግረናል። ከዛ ውጭ ግን በዲማንድ በኩል ጥሩ ነው ያለው።
ይህን ለማሻሻል ታዲያ ምን ነው የምታደርጉት?
አሁን እየሰራን ያለ ነው አዲስ አበባ ውስጥ ከሚገኙ ሸማኔዎች ጋር ብቻ ሳይሆን በየክፍለ ሀገሩ፣ ለምሳሌ እንደ በደቡብ የሚገኙ አሉ፣ በጭንቻ ወላይታ እዛ አካባቢ በጣም ብዙ ሸማኔዎች እናገኛለን። ስለዚህ ከነሱ ጋር የምንሰራበትን መንገድ እየፈጠርን ከነሱ ጋር በመተባበር እየሰራን ነው። ሀር ምርቱን በሚመለከት ደግሞ አሁን ባለሙያ ቀጥረናል። እየሄደ እየተንቀሳቀሰ ብዙ እንዲያመርቱ ድጋፍ የሚሰጥም አካል አለ። ያው በመንግስትም በኩል ደግሞ እሱ ላይ ትኩረት ስላለው ጥሩ ድጋፍ አለ። አሁን እየተቀናጀን የመስራት አይነት ነገር አለ።
በሙሉ በእጅ የሚሰራ ነገር ነው።
ሁሉ ነገር በእጅ ነው የሚሰራው። ከፈተላው ከጀምሮ ሙሉ ለሙሉ በእጅ ነው የሚሰራው።
ኢንዱስትሪ ነው ይሄም፣ ግን ሰፊ በሆነና ሜካናይዝድ በሆነ ማድረግ እቅድ አለ ያስፈልጋል።
ወደፊት እቅድ አለ፣ ግን በተቻለ አቅም ምንድነው የኛ ድርጅት የሚፈልገው ከብዛት ጋር ባህሉን ሳይለቅ ቢሆን ይመረጣል። ምክንያቱም ሽመና ባህላችን ነው፣ ፈትል መፍተል ባህላችን ነው። ስለዚህ እሱን ሳይለቅ በዚሁ እየቀጠለ ባህላችንን እያስቀጠልን ግን እቃዎቻችንን ለአውሮፓ ማርኬት በሚመጥን መንገድ ጥራቱን ዲዛይኑን እሱን ትንሽ እየቀየረ ማስኬድ ይቻላል ተብሎ የሚያምን ድርጅት ነው። ስለዚህ ያንን መልቀቅ አንፈልግም። ለዛ ነው እደ ጥበብ ላይ ጠንከር ብለን ያዝነው። ስለዚህ የሚሰሩትም ሸማኔዎች ድሮ ይሰሩት የነበረውን ነገር ነው። እሱ ላይ ምንም የምንቀይረው ነገር የለም። ያሰራር ሲስተማቸው ላይ ምንድነው የሚቀየረው? ትንሽ የጥራትን በሚመለከት እንደተፈለገው መስራት አይቻልም። ወደ ዓለም አቀፋዊ ገበያ ስንገባ ጥራት ከሌሎች ሀገር ጋር እኩል መሆን አለበት። ዲዛይን በሚመለከት በተቻለ አቅም በጊዜ ለማድረስ የምንጥርበትን ሲስተም እየፈለግን ነው የምንሰራ ያለ ነው። እስካሁንም እየሰራን ያለ ነው በዛ መልክ ነው።
ግን እንዴት ነው የተለያዩ አይነት ምርቶች ነው የምታመርቱት? እነዚህን የተለያዩ ምርቶች ስንት አይነት ምርቶች ነው ያላችሁ?
አሁን ወደ አጠቃላይ ስናየው ወደ 7 ክፍፍሎች ነው ያሉት። በዋነኝነት የምንሰራው ስካርፍ ማለት የአንገት ልብሶች፣ የጠረጴዛ ልብሶች፣ የሶፋ ልብሶች፣ ትራሶች እንዲሁም ፎጣዎች ለቤት ውስጥ አገልግሎትን እንዲሁም ባህር ዳርቻ ላይ ሲሄዱ የሚለበሱትን የእጅ ፎጣዎች፣ የገበታ መጥረቂያዎች እና ሳህን የምናስቀምጥባቸው ቴብል ራነሮችን ነው። እነዚህን ነው የምንሰራው በዋነኝነት።
እነዚህን ለመስራት እንግዲህ የምትሰጧቸው ለሀገር ውስጥ ባለሙያዎች ነው። እንዴት ነው የምተካፍሉት? ይህንን በስራ ረገድ
ምንድን ነው እየሰራን ያለ ነው? ሁሉም ሸማኔዎች አሰራሩ ላይ መሰረታዊ ለውጥ ስለሌለው የሽመናው ቴክኒክ ላይ ለውጥ አያመጣ። ሲሸመን ሁሉም አንድ አይነት ነው። ልዩነቱ ምንድን ነው? መጠን አለው። የመጠን ልዩነት፣ የዲዛይን ልዩነት፣ የከለር አገባቡ፣ እነዚህ ነገሮች ናቸው የሚቀየሩት። በተለምዶ የሚሰሩ አሉ። እነዚህ ጥልፍ አሁን ልክ የሀገር ልብስ ላይ የምናያቸው ነገሮች አሉ። እነሱን ትንሽ ወደ ዘመናዊ እንዲሄዱ፣ ምክንያቱም እኛ ባህላችን ላይ ለምሳሌ የገበታ ፎጣ እንጠቀምም ያው በእጃችን ነው። እነዚህ መሰረታዊ የሆነ ልዩነት አለን ለአውሮፓ ማርኬት እንደሚሆን አድርገን መስራት ስላለብን ማለት ነው። እነሱ ነገሮች ላይ የምናሳያቸው ነገሮች ይኖራሉ ለሸማኔዎቹ። ግን መሰረታዊ የሆነውን የሽመና ጥበቡን ግን አላቸው።
ስለዚህ በጥራት ደረጃ ብዙ የሚያስጨንቃቸው ነገር የለም ማለት ነው። ምክንያቱም ስታንዳርድ ማበጀት አለባቸው።
እሱ አለን። ያው አሁን ምንድን ነው የምናደርገው? የሚሰጣቸው ስልጠና አለ። ምክንያቱም እንዲህ በተለምዶ የሚሰሩ ስራዎች አሉ። ሸማኔ ሲባል ያው ደስ ያለውን ይሰራና እኛ እንወደዋለን። ያው ለአንድ ግለሰብ ሲሆን ግን እንደዚህ አይነት ድርጅት ሲሆን ምናልባት አንዱ አይነት 100 ብዛት ሊሆን ይችላል የምንጠየቀው። 100ም አንድ አይነት መሆን አለበት። ያ ደግሞ ለእኛ በጣም ትልቅ አስቸጋሪ ነው። በጣም በቃ ስራችን ላይ ከባዱ ነገር ቢኖር ይሄ ነው። ሁሉንም እቃዎች በእጅ ተሰርተው 100 ሰው ሊሆን ይችላል የሚሰራው፣ አንድ አይነት ምርት ማውጣት እጅግ በጣም ከባድ ነው። በቃ ትልቁ የስራው ትልቁ ፈተና የሚመጣው እዛ ጋ ነው። ስለዚህ ምንድነው ያንን ነገር እንዴት ሁሉም አንድ አይነት የእጃቸው አጣጣል
ክህሎታቸው እንዴት ተመሳሳይ
ለማቀራረብ ያንን ስልጠና እንሰጣለን። በተቻለ አቅም በየጊዜው ያንን እንዳይረሱት ወደ ነበሩበት እንዳይመለሱ፣ አንዳንድ ያው ሰውኛም ስለሆነ እንዳይመለስ በየጊዜው ትሬኒንግ እንሰጣቸዋለን። ከውጭ የሚመጡ ገዢዎቻችን መተው ያዩናል። ለሚያዩን ጊዜ ቀጥታ ከሸማኔዎቹ ጋር እናገናኛቸዋለን። ሰዎቹ ምን እየፈለጉ እንደሆነ እንዲረዷቸው፣ ማርኬቱ ምን እንደሆነ እኛ እየጠየቅን ያለ ነው ከምን አንጻር እንደሆነ እንዲረዷቸው ቀጥታ ይነጋገራሉ። እነሱም እቃው ሲደርሳቸው ያጋጠማቸው ችግር ካለ እዚህ ሲመጡ ሸማኔዎቹን እንደዚህ ነው ያጋጠመን፣ ምን ይሻላል ወደፊት፣ ወይስ የኛ ኦርደር ስናረጋችሁ በጣም የሚያስቸግር ነው እየላክን ያለ ነው፣ አዎ የትኛው ጋር እናስተካክል የሚለውን ነገር ከሁለቱም ወገን እናገናኛቸዋለን። ያ ደግሞ ምንድን ነው ለእኛ የሚጠቅመን ድርጅቱ በአንድም በሌላም ስራን ተቀብሎ ወደ ሰራተኛ ማውረድ ነው። ስለዚህ ሰራተኛውም ወደዚህ ነው የሚያመጣው፣ መሀል ላይ ያለው ድርጅቱ ነው። ያን በዛ መልክ ለማስተካከል እንሞክራለን።
ይህን ሁሉ እንግዲህ ያመጣሁት ይሄ ድርጅት በስራ ረገድ የሚፈጥረው እድል ምን ያህል ነው ለማለት ነው።
በስራ ረገድ እውነት ለመናገር በጣም ጥሩ እድል ይመስለኛል። ምክንያቱም እኛ ስራ ስንጀምር አሁን ድርጅቱ ወደ 10 ዓመት ሆኖታል። ስራውን መስራት ከጀመረ ስንጀምር በ8 ሰው ነው የጀመረው። አሁን በቋሚነት 100 ሸማኔዎች አሉ።
በተለያዩ ክፍለ ሀገራት ማለት
ነው። አዲስ አበባ ውስጥ ብቻ አለን። ወደ 145 46 የሚሆኑ ደግሞ በክፍለ ሀገራት አሉ። ስለዚህ ቀስ በቀስ እያደገ ነው። ያው ስራው ራሱን የቻለ የሚወስደው ጊዜ አለ። ከእንደገና ደግሞ ስራው ከባህል ጋር የሚተያዘ ነገር ስለሆነ ባህሉንና ስራውን ለማላቀቅ የሆነ የራሱ የሚወስደው ጊዜ አለ።
ለማላቀቅ ትፈልጋላችሁ?
ማላቀቅ ማለት አሁን በተለምዶ እኛ ሸማኔ የሰራውን ሰርቶ ማስረከብ ነው የምንለው ነገር አለ። ስራ ጋር ሲመጣ ግን እንደዛ አይደለም። ሸማኔ የተሰጠውን በትክክል ሰርቶ ማስረከብ ወደሚል ነገር ይመጣል። ዲሲፕሊኑን ስለዚህ እነሱን ቀስ እያለን ስለሆነ እነዚህኞቹ ወደዛ ሲመጡልን ደግሞ እየቀጠልን እንሄዳለን።
በጣም አመሰግናለሁ።
እሺ፣ አመሰግናለሁ።
ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። አስተያየቶቻችሁ ኃይለዩን ነጻዊ አስተያየት መቀበያ ቴሌፎን 2022059942 የውስጥ መስመር 14 24 ሰዓት ክፍት ነው፣ ላኩልን።
በፌስቡክና በትዊተርም ቪኦኤ አማሪክ ብላችሁ ተከተሉን፣ አስተያየቶቻችሁን አጋሩን። እንግዲህ የዛሬው ዝግጅት ወደ መጠቃለሉ ተቃርቧል። የማጠቃለያ ዜና አሰምተን ይሆናል የምንሰናበተው። እስከዚያው በዚህ የሸዋንዳኝ ሙዚቃ እንቆይ።
አድማጮች አሁን የዜና ማጠቃለያ እንነባለን። አልሸባብ የተባለው የሶማሊያ ጽንፈኛ ቡድን ዛሬ ሞቃዲሾ በሚገኝ ሆቴል ላይ የተፈጸመ ጥቃት ኃላፊነት ወስዷል። በፍንዳታው ቢያንስ 12 ሰዎች ተገድለዋል። የሆቴሉ ባለቤት፣ አንድ ወታደራዊ አዛዥ፣ ሁለት የምክር ቤት አባላትና አንድ ጋዜጠኛ ከሞቱት መካከል ናቸው። የቱርክ ህዝብ በአምስት ወራት ውስጥ ለሁለተኛ ጊዜ በአዲስ የምክር ቤት ምርጫ ድምጽ ሲሰጥ ውሏል። የዛሬው ምርጫ ገዢው ፓርቲ የብዙሃንነት ቦታውን ያስመልስ እንደሆነ ይለያል። በአሁኑ ወቅት ወደ ግማሽ የሚጠጋ የምርጫ ውጤት የተቆጠረ ሲሆን እስካሁን ባለው ጊዜ ገዢው ፓርቲ ብልጫ እያሳየ ነው። ግብጽ ውስጥ የተከሰከሰው የሩሲያ አይሮፕላን አየር ላይ እንዳለ መበታተኑን አንድ የኤቪዬሽን ባለሥልጣን ገልጸዋል። ሜትሮ ጄት የተባለው 224 ሰዎችን አሳፍሮ የነበረው አይሮፕላን ሲናይ ባህረ ገብ መሬት ላይ ከራዳር እንደጠፋ ተገልጿል። ተሳታፊዎቹ ከሞላ ጎደል ሁሉም ሻም አርአልሸክ ከተባለው የግብጽ መዝናኛ ቦታ ወደ ሴንት ፔተርስበርግ ይመለሱ የነበሩ ሩሲያውያን አገር ጎብኚዎች ናቸው። ሶስት ኡክራይናውያንም ይገኙባቸዋል።
የአሜሪካ ድምጽ ራዲዮ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያስተላልፈው ስርጭት እዚህ ላይ አበቃ።
ነገ ሰኞ በመደበኛው ስርጭታችን ከምሽቱ በ3 ሰዓት ላይ፣ በቀዳሚው ደግሞ ከምሽቱ በ1 ሰዓት በ1431 መካከለኛ ሞገድ እስከምንገናኝ ስናስተናግዳቸው ያመሸነው ሄኖክ ሰማግዜርና
ቆንጂት ታዬ ነን።
ሰላም፣ ደህና ደሩ።
ደህና ደሩ።
This program has come to you from the Voice of America, Washington.